ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ ነው ማለት የአፍሪካን ምግብና የአሜሪካን ጋር
ተማቻቸው ወይዘሮ ነጻነት አለማየሁን ነው። በቅርቡ ከዚህ ዓለም የተለዩት በሳን ፍራንሲስኮ ከተማ የጃዝ ሙዚቃን ዳግም ያነቁ ስለመሆናቸው የሚነገርላቸው አቶ አጎናፈር ሽፈራው ባለቤት ናቸው። የአቶ አጎናፈርን ኪናዊና ማህበራዊ አበርክቶት በሚሽቱን ቀኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለው። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን ስለምታመሹ በእጅጉና አመሰግናለን። ወደ ቀዳሚው መሰናዶ እንሻገር። አስቀድመን ከአንድ የስነ ጥበብ ባለሙያ ጋር እንተዋወቃለን። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት የተመረቀው ሳሌ ተሰማ ተምትሜ ያለፉት 15 ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር ላይ አድርጓል። ሳሌ ተሰማ በኢትዮጵያና በተለያዩ ሀገሮች ተዘዋውሮ ስራዎችን ያቀረበ ሲሆን ዋናነትም በሰዎች ቁመት ልክ የሰራው የቡና ቅርጽ በካታር የቅርስ ማዕከል በሚካሄድ ትዕይንት አካል በመሆን እስከ መጪው መጋቢት ድረስ ለእይታ ክፍት እንደሚሆን ተነግሯል። ከሳሊ ተሰማ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፍቃደኛ ስለሆንክልኝ፣ እንዲሁም ባጭሩ ደሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቀል።
እሺ፣ በጣም አመሰግናችኋለሁ እንግዳችሁ አድርገው ስለጋበዛችሁኝ። ሰሜ ተሰማ ተምትሜ ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለትዳር ነኝ። አራት ልጆች አባት ይሙያይ ስለ ስለ ከአዲስ አበባ ስነ ጥበብ ትምህርት ቤት በስለ ተመረቀ። ላለፉት 18 ዓመት ግን በአቪዬሽን ፊልድ ላይ ነው እየሰራ የምገኘው። አሁን የምኖርበት ሀገር ካታር ዶሃ ውስጥ ነው የምኖረው።
እሺ የት ስራዎችን አሳይተሃል? ከዛን ጀምር።
አዎ፣ እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን ያው በኢትዮጵያ ውስጥ አዲስ አበባ እንዲሁም በድሬዳዋ፣ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ፣ ደግሞ እዚህ ካታር ውስጥ ደግሞ የአመት የሚዘጋጅ የተለያየ ዓለም አቀፍ ኤግዚቢሽኖች አለው። እዛ ላይ በብራንድ አምባሳደርነት እንዲሁም እድል ገጥሞኝ ከኢትዮጵያ እንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና ኦልሞስት ከተመረኩኝ ከሀያ ዓመታት ብሎ አልፎተኛል። በዚህ ሀያ ዓመታት ውስጥ በርካታ ሀገራት በማሳየት አቅም ይችላል እያረኩን ያለው።
ወደ ስዕል ስራ እንዴት ገባህ? ስዕል ጥሪ ነው የሚለውን ነገር እንዴት ነው ያወቅከው?
እንግዲህ ሳሊ ደግሞ ያው በመወያ ወለኝ ጥበብ ዘርፎች ላይ ሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ የጫርን ከዛ ቀ በመጠር ቤተክርስቲያን ውስጥ በሰንበት ትምህርት ባሳለፍንበት ሁነት አበባ ስሎች እየሳለን እያለን ያው ከፍተኛ ሃይስኩል መጨረስን በኋላ አዲስ አበባ ስነ ጥበብ ዲዛይን ትምህርት ቤት በመግባት ያው ማድረግ ትችሏል ማለት ነው። እና ያው መነሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ክፍል ውስጥ በመሳል በዘመድ አድርጎ ነው ወደ ኮሌጅ ደረጃ ስፔሻል አድርጌው አሁን ደግሞ ከምሰራው ስራ ፊልድ ኦፍ አቪዬሽን ጎን ለጎን በመስራት ላይ ይገኛሉ ማለት ነው።
እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነህ፣ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ያመጣጠንካቸው?
ይህ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛ ሙያ የሚገርምሽ ኢትዮጵያ አየር መንገድ ክብር ይግባው እና ለአምስት ዓመታት አገልግየዋለሁ። ከሰባ ዓመታት በፊት ኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ዴሊቨሪ ማለት ነው ከአዲስ አበባ የስነ ጥበብ ዲዛይን ትምህርት ቤት ነው የሚቀጥር የነበረው ለሰባ ዓመት እስካሁን ድረስ በፖሊሲ ደረጃ ማለት እና በፈረንጆች 2003 ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው እና አምስት ዓመታት አገለገለ እና ያው ከቀጠሉም ከ2008 ደግሞ ጀምሮ እስካሁኑ 2023 አሁን 24 ካታር ኤርዌይስ ውስጥ ነው በመስራት የምገኘው እና ለዚህ እንደ ትልቅ አድርጌ መምሳ ነኝ እግዚአብሔር ፈቃድ። በመቀጠል እጅግ ማክብራት የልጆች እናት ከበስተዋል የተወዘረ ለምን በላይ ነ የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራዬ ጎን ስዕል እንደ መዝናኛ ነው። በቃ ልክ አንድ ሰው ምንም ይስራ ምንም የመዝናኛ ሰዓት አለው። ጥሩ የሆነ እረፍት ሰዓት አለኝ። በና የእረፍት ሰዓቶች ነው እነኝ ስራዎች የሚሰራው። ሰዓቶችን በአግባቡ መጠቀም የቤተሰብ ሰዓት አለ፣ የራስ ሰዓት አለ፣ የሀገር ሰዓት አለ፣ የአገል የሃይማኖት ደግሞ ሰዓት አለ። እነኝ ያው የአእምሮ ነጻነት ሲኖር ያው መስራት ምችው ነገር አለ እና ትልቁን ድርሻ የክብርት ባለቤት ወይዘሮ ለምለም ነው ማለት ይችላለኝ።
ከዚህ ቀደም አንድ የሰጠው ቃለ መጠይቅ ላይ እንደ መምህር ሆነ አይቻለሁ እና በካታር የስዕል ስልጠና ትሰጣለህ እንዴ?
ካታር ውስጥ የኢንተርናሽናል ስኩል አለ ለኢትዮጵያውያን ማለት ነው። እና አራቱም ልጆቼ ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት ለምሳሌ ከሰራናቸው ፕሮጀክቶች አሉ በኢትዮጵያ ቡና መጣት ላይ፣ በህዳሴው ግድብ ላይ፣ ስለ አድዋ ያንን ወርክሾፕ በመስጠት እነኝህ ህጻናት ከሀገራቸው ርቀት ቢሆኑ ግን ለሳሌ እንደ ኢትዮጵያ ደግሞ ኃላፊነት አለብኝ በማሰብ እዚህ ካታር ብቻ በምጓዝባቸው ሀገራት በተለይ በትውልድ ላይ ስለማንነታቸው መሰል ነገሮች በማስፋት ይገኛል። በመሆኑም እዚህም ካታር በሚገኝ ኢንተርናሽናል ስኩል የካታር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ። እና ኢትዮጵያ ኤምባሲ ጋር በመሆን ኢትዮጵያውያን ይማሩበታል። ስለዚህ ልጆች ህጻናት ከሀገራቸው ፍራራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ እኛን ህጻናቶችን የማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የማሳሳያል ማለት ነው።
አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስለዎች ላይ እንዲሁም ደግሞ ከነሐስ የተሰራ ትልቅ የቡና አስተቹም አለ። እስቲ ስለሱ ነገር ንገረኝ። እነዚህ ከቡና ጋር የተያዘው ነገር ምንድነው? የት ደርሷል?
ቡና እንግዲህ ያው የኛ ኢትዮጵያ የበራኛ እንግዲህ የኢትዮጵያ ውስጥ የሰሩ መሰረገኛ ተወለ ከተባለ አንዱ ባሻገር ቡናችን ነውና ይሄን ነገር ቡና ደግሞ የማስተዋወቅ ኃላፊነት አለ። ቡና ምንም የማይጠጣ ሰው የለም። በተን ማገር ስንትራብል ስናደርግ እና ለቡና ደግሞ መጠጫ ምክንያት ሆነች ኢትዮጵያ ነች። እና ግን ዛሬ 2023 ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታ ለስድስት ወራት ክፍት ሆኗል። ከኤክስፖ በፊት ግን ዓለም አቀፍ ኤግዚቢሽን ከናወን ነበረና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርክ ነበረ፣ የኤክስፖ ፓርክ ነበረ። እና ምን ከግብርና ጋር እንደምንላያዘው ስል ስለዚህ በውስጤ ሁሉ የሚያስቆጭ ነገር አለ። እኛ የቡናው ባለቤት ሆነ በርካታች ነው እየከበሩበት ያለው። እና ስለዚህ ቡና ምን ማድረግ አለ በምግል ትልቅ የኔን ቁመት ሊያክል የሚችል የቡና ስካልፕቸር ቦቃ ቀርብኝ እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው። የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርድቦርድ ነው የሰራሁት። ትልቅ ቡና ነው በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብልኝ። እጅግ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስለናል።
መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ይሆናል የተባለው?
አሁን ቃል የተገባልኝ ኖቨምበር 25-30 በነበረ ትልቅ ዓለም አቀፍ ስዕል ኤግዚቢሽን ላይ ቀርቦ ነበር ይህ ስዕል። ከዛ በኋላ የኢትዮጵያ ፓቪሊዮን አለ፣ በርካታ ሀገሮች ነው እያከናወኑ ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና ያን ፓቪሊዮን ትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያለ በአሁኑ ሰዓት በፓፕሪዮን እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱ ለተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስ ተደርጎ እነሱ በሚመርጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከመላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ።
አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘይህን የቱ ጋር ታስቀምጠዋለህ?
አሁን ያሁን ይህን ቴኒስ ስራ ዝም ብዬ ካታጎራይ ሳደርገውን ያው ራሴው በራሴ ስሜት የኔ ስራ ያተኮሩ ዲፕሎማሲ ላይ ይመስለኛል። በርካታ ሀገራት እንዲሁም ግለሰቦች ተቋማት በሚያደርጓቸው ማናቸውም በጎ አድራጎት እነኝ የተደረጉ ድርጊቶችን ወደ ስል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስል የመቀየር ስሜቶች ላይ አለ እና ሞሮሎች መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም ይሄ ከእንግዲህ ከዋና ቋሚ ስራዬ ጎን ለጎን ነው። ግን ቋሚ ስራዬን በአጋጣሚ ለስል ነው መቆጥረው። በአጋጣሚ ቴክኒካል ቢሆንም ያው ነገሮች ተመቻችተውልኝ ከዚህ ጋር አያያዛቸው የተነሳ ያገኛሉ ማለት ነው።
እስቲ እንግዲህ እንደ ሰዓሊ ወደፊት ራስህን የቱ ጋር ታየዋለህ? ህልምህ ምንድን ነው?
ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል። እግዚአብሔር የሰጠኝን ጥበብ ለበጎ አላማ ከመልካም ለሚያደርጉ አካላት ከግለሰብ እስከ ተቋማት እስከ ኔቲሽንስ እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትም በምንሄድባቸው ቦታዎች በሰብአዊ አካላት የሚነሳው ነገር በጣም ስሜት ታሽ የሚያደርግ ነው እና ይህን ነገር ሁላችን ኃላፊነት አለ ሀገራችን ፕሮሞት የማድረግ በየተማረ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው። ስነ ጥበብን በመጠቀም ሀገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበብ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ።
ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና እስኪ ስለሱ ጥቂት በለኝ።
አዎ እዚህ ምንድን ነው እዚህ ካታር ውስጥ በምኖርበት እንግዲህ ለ16 ዓመታት ውብ የሆነ 16 ዓመታት ነው የኖርክ ያለሁት። ያም ውብ ስልሽ እንግዲህ ከሀገር ተርቆ እኛውን ውብ የምናደርጉ የምንኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ። ከጊዜያዊ ስቱዲዮነቱ ነገሮች ሲመቻቹ ወደ ራሴ የሆነ ጋለሪ ለመጓዝ ያው በመንደርደሪያ ነው ያለሁት።
እስቲ አንድ ሌላ ያየሁት ነገር እና ሳልጠይቅህ ማለፍ የማልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች፣ በተለይ አምባሳደሮች ስጦታ ስታበረክት አይቻለሁ እና ይሄ ከምን የመነጨ ነው?
ንግር ሳድርግ የነበሩ ይህ እንግዲህ ኮሌጅ ያለው 20 ዓመታት በፊት የነበረ ልምድ ነው እና በዜናው ታስ መከታተል ለምሳሌ እንደ ምሳሌ ብንወስድ የአሜሪካና ኢትዮጵያ አመተኛ መስን መከበሩ በዜና አውታር ላይ ሰማሁት። አሁን በርካታ አሜሪካውያን ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው ቤተሰቦቻቸውን ይረዳሉ። አደሴም ታይም በዛው ኤችአይቪ በሽታ በጣም በከፍተኛ ሁኔታ እየተሰራፋ በነበረበት ሰዓት በርካታ ሰዎች ይረዱ ነበር። ዜናውን ሳደምጠው በቀጥታም በተዘዋዋሪም ባንድ በአለ ዳንደ ተሰማኝ። ጠዋት ደውዬ አድናቆቴን ገልጽላቸዋለሁ፣ ቀጠሮ አስይዛለሁ። ከተቀበሉኝ በኋላም እንደ አንድ ትልቅ ባለስልጣን የሚቀበሉኝ ሀሳቡ ይገረሙት ይደንቁበታል። እኔ ደግሞ ግለሰብ የሆንኩስ ኢትዮጵያዊ ግን እዚህ ለሁለቱ ሀገሮች ጉዳይ ደግሞ እንደ ጉዳይ የሚያስጨንቅ የሚያስጠበኝ የኢትዮጵያዊ ሰዓሊ እንደሆንኩ እና በዛ ሀሳብ ምክንያት ይህን ነገር እያደረግኩ እንዳለው እና በጣም ተደስተው ተገርመው ከነሱ የሚገኙ መለሽ በጣም በእውነት የሚፈጥረው ቀላል አለም በአጋጣሚ በዛ ሰዓት ብቻ ሰር አሁንም ስለዚህ በምንበት ሀገራችን ላይ አምሪ ኬንያ፣ ናይጄሪያ ባለፈው በሀገራችን ላይ በተፈጠረው ችልቅ ችግር ሀገራችን ውስጥ የነበረውን ችግር ለመፍታት ባደረጉት ነገር በቀጥታ ኤምባሲ በመሄድ ከተያያዥ ሆኑን ሀሳብ ወደ ስል በመቀየር ማለት ነው ሀሳቡ ወደ ስል በመቀየር እዚህም ያው ቀጥሏል ጉዳይ።
እሺ፣ ሰዓሊ ተሰማ ከአሜሪካ ድምጽ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ስለሰጠኝ አመሰግናለሁ።
ከጋቢና ጋር ናችሁ። ከአሜሪካ ድምጽ ነው ወደ እናንተ እየደረሰ የሚገኘው። ከሰሞኑ የሳን ፍራንሲስኮ ከተማ ትልቁ የህግ አውጪ ተቋም ለአንድ ትውልድ ኢትዮጵያዊ የማስታወሻ አፍታ አስተናግዷል። ትውልድ ኢትዮጵያዊው በከተማው ውስጥ የጃዝ ሙዚቃ ባህል ዳግም እንዲያንሰራራ ያገዙ፣ በተለያዩ ሰብአዊ ተግባራት የከተማዋ ነዋሪን የደገፉ ስለመሆናቸው በወቅቱ ተወስቷል። እኚህ ሰው አጎናፍር ሽፈራ ይባላሉ። የከተማው ነዋሪዎች ደጋግመው በበጎ የሚያነሷቸውን በቅርቡ ሞት የተለዩትን ሰው ታሪክ ባጭሩ እናስቀኛችኋለን።
በአውሮፓውያኑ ታህሳስ ወር መጀመሪያ ላይ በሰሜን ካሊፎርኒያ የምትገኘው የሳን ፍራንሲስኮ ከተማ ህግ አውጪዎች በቅርቡ ከዚህ ዓለም በሞት የተለዩ ትውልደ ኢትዮጵያዊ ማስታወሻ አፍታ አሰናድተው ነበረ። ቦርድ ኦፍ ሱፐርቫይዘርስ የተባለው የህግ አውጪ ተቋም አባል ከሆኑት መካከል አንዱ አሻ ሳፋይ የትውልደ ኢትዮጵያዊን ውለታ ለመዘከር ከቀደሙት መካከል አንዱ ናቸው።
He greatly contributed to the Fillmore neighborhood.
በንግድ ሰው እንዲሁም የማህበረሰብ አባልነታቸው ራሴላስ ሬስቶራንትንና የጃዝ ክለብ በማቋቋም ለፊልሞር መንደር በእጅጉ አበርክተዋል። በሰላሳ ዓመታትን ያህል በሳን ፍራንሲስኮና በሰፊው ባህር ዳርቻው ቀጠና ለሚገኘው የጥቁሮች ማህበረሰብ ሰጥተዋል። ብዙ ጊዜያቸውን ለህብረተሰቡ በማበረከትና በማገልገል ላይ አውለዋል። ብዙውን ጊዜ በጥልቅ ፍላጎት የተሞሉ የድምፅ አልባዎች ድምፅ፣ ሰላም ወዳድና ሌሎችን በእውነት የማገልገል ልብ ያላቸው መሆኑ ሲገለጽ ቆይተዋል።
አሻ ሰፋይ በስሜት በተሞሉ ቃላት የዘክሯቸው የሞከሩት ሰው አጎናፍር ሽፈራ ይባላሉ። በከተማ ውስጥ በነበራቸው ወደ 40 ዓመታት የተጠጋ ዘርፈ ብዙ አበርክቶት በእጅጉ ይታወቃሉ። ለዚያም ነው በህልፈታቸው ማግስት የከተማዋ ህግ አውጪዎችም ሆነ ከሳቸው መልካም ስራ ያተረፉ ግለሰቦች ጥልቅ ሀዘናቸውን ለመግለጽ ያላመነቱት። አቶ አጎናፍርና ሳን ፍራንሲስኮ የተዋወቁት በአውሮፓውያኑ 1970ዎቹ መጀመሪያ ላይ ነው። በሳን ፍራንሲስኮ ስቴት ዩኒቨርሲቲ ትምህርታቸውን ለመከታተል ወደ ስፍራ ያቀኑት ወጣቱ አጎናፍር ኢትዮጵያ ውስጥ የፖለቲካ ለውጥ እንዲፈጠር በውጭ ሀገራት ሲታገሉ ከነበሩት መካከል አንዱ ለመሆን ጊዜ አልፈጀባቸው። እዚያ ዘመን የትግል ጓዳቸው ወይዘሮ አለማሽ እስጢፋኖስ ያን ጊዜ እንዲህ ያስታውሱታል።
ተማሪ ማህበር የሚባል የኢትዮጵያን ስቱደንት ሙቭመንት ውስጥ ሁለታችንም በጣም አክቲቭ ነበርን። ከዛ ጀምሬ ነው የማውቀው እና በዛን ጊዜ የነበረው የወጣትነታችን ዘመን በጣም አይዲያሊስት የሆነ አስተሳሰብ፣ በቃ ለኢትዮጵያ የተጨቆነው ኢትዮጵያ ህዝብ ነጻ ለማውጣት በክላስ ስትራግል አይን እያየን በቃ ያለውን አገዛዝ በመቃወምና በረሃቡ ምክንያት በጠቅላላው ብቻ ፊውዳል ሲስተሙ መውረድ አለበት በሚል በዛ ነበረ የጀመርነው እና በዛን ጊዜ በጣም አክቲቭ ነበረ አጎናፍር ከኛ ጋር።
የቀዳማዊ ኃይለ ሥላሴ መንግስት ተወግዶ የደርግ ዘመነ መንግስት በትረ ስልጣኑን በጨበጠ ማግስት አቶ አጎናፍር ከፖለቲካዊ ትግሉ ባሻገር ወደ ሌላው የህይወት ምዕራፋቸው ተሻገሩ። አቶ አጎናፍር በ1986 የአውሮፓውያኑ ዓመተ ምህረት በከተማዋ ህዝብ በተለይም በፊልሞር መንደር ውስጥ ደማቅ አሻራ የተውበትን የመዝናኛ ስፍራ ከፈቱ። ያ ስፍራ ራሴላስ ጃዝ ክለብ ይባላል። ክለቡን ያዘወትሩ ከነበሩት የቅርብ ወዳጆቻቸው መካከል አንድ የሆኑት አቶ ፍቅሩ በቀለ ትዝታቸው ዛሬም አልነጠፈም።
ራሴላስ በጣም አስፈላጊ የነበረ ጊዜ የተከፈተ ክለብ ነው። በጣም ቢዚ ነው። ኦልሞስት 7 ቀን ሞስሊ አፍሪካን አሜሪካን አርቲስቶች የጃዝ አርቲስት እና ብሉስ አርቲስቶች ይመጣሉ። ሎካሊም የታወቁም ወይንም በዚህም ፌመስ የሆኑትም ሰዎች ብዙ ጊዜ ይመጣሉ። ሬስቶራንቱ ያው ምግቡም በጣም ተወደደ ምግብ ነበረ። ሙዚቃውም ደግሞ ከራት በኋላ ደግሞ ሁልጊዜ ሙዚቃ አለ፣ በተለይ ዊኬንድ ላይ። በጣም በጣም ደስ የሚል ነበር። እኔም ያው የጃዝ እና የብሉዝ ወዳጅ ስለሆንኩኝ ለእኔ በጣም ጥሩ ኤንቫይሮንመንት ነው የፈጠረልኝ የነበረው።
ራሴላስ ጃዝ ክለብ በከተማዋ ነዋሪዎች ዘንድ የመዝናኛ ስፍራ ብቻ አልነበረም። ክለቡ የሚገኝበት ፊልሞር ቀጠና በ1950ዎቹና 60ዎቹ የአውሮፓውያኑ ዘመን ድንቅ ጥቁር የጃዝ ሙዚቃ ተጫዋቾች ገነውበት ነበረ። ከተማዋ በቀጣይ ዓመታት የዘረጋችው አወዛጋቢ የመልሶ ማልማት መርሃ ግብር ግን የቀጠናውን ድምቀት አውይበው ስፍራው መቀዛቀዝ ጀመረ። የራሴላስ ጃዝ ክለብ ታዲያ የቀደመውን የጃዝ ታሪክ ያደሰ ስፍራ እንደነበረ ይወሳል። ክለቡ ችሎታው ኑሯቸው እድሉን ላጡ ጥቁር አሜሪካውያን የፈጠረው መልካም እድል የላቀ እንደነበረ ባለቤታቸው ወይዘሮ ነጻነት አለማየሁ ያስታውሳሉ።
ወደ 35 ዓመት ክለቦቹን ኦን ሲያደርግ በጣም የታወቁ ሙዚቀኞች ነበሩ የሚያመጣው እና እድል ይሰጣቸዋል። መጀመሪያም you know ሌላ ቦታ ተጫውቶም ለማያውቁት እድል ይሰጣልና አቀፈው፣ ካልቸሩን አቀፈው እና ሬዚስታንቱ ጠፋ፣ አብሮ መስራት ጀመረ እና ይበዛውን you know ከዚህ ዓለም በሞት በተለየበት ጊዜ መቼም የደረሰንና በጣም አዝነው በጣም ያቃሉ እሱ አንከር እንደሆነና እንዴት ያንን ፊልሞር ኤሪያ እንደረዳና በሙሉ ናቸው they poured their heart በጣም በጣም ነው ያዘኑት እና ያቃሉ ደግሞ ምን እንዳደረገ ቀላልም እንዳልሆነ ቀላል እንዳልሆነ ያወቀ ነው የገባበት እነሱም አልገቡበት ግማሾቹ እዛ ውስጥ እሱ ግን he just wanted to introduce እና የሰማውን ስራ ላይ ማዋል once upon a time famous ነበር ኤሪያ ስላሉ እሱን አጥንቶ እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ ይሆኑ ነበር። የአፍሪካን ምግብና የአሜሪካን ጃዝ ብለው እንጆይ አደረጉት ነበር።
አፈጉናፍር ስመገናናው ራሴላስ ጃዝ ክለብን በጥቁር አሜሪካውያንና በትውልድ ኢትዮጵያን መካከል የመልካም ግንኙነት ድልድይ ለማድረግ ይችለው እንደነበረም ይወሳል። በቅርቡ በከተማው አስተዳደር አባላት ፊት በተዘከሩበት አፍታ አሻ ሰፋይን የመሰሉ በህዝብ የተመረጡ ህግ አውጪዎች ይህንን አጉልተዋል።
Black immigrants are invisible in society.
ብዙ ጊዜ ጥቁር ስደተኞች በማህበረሰብ ውስጥ ከይታ ይራቁ ናቸው። የግዙፉ ጥቁር ማህበረሰብ አባላት ብቻ ተደርገው ይታያሉ። ሳቸው ኮሩ ጥቁር ሰው ብቻ ሳይሆን የኮሩ ኢትዮጵያዊ ስደተኛ የማህበረሰባቸው አንድና ከሰፊው ህዝብ ጋር ትስስር ያላቸው መሆኑን እውቅና መስጠት ያስፈልጋል። የሁሉም ማህበረሰቦች አባል በመሆናቸውም ኩራት ይሰማቸው ነበር።
የአፈጉናፍር ሌላ በርክቶት የትውልድ ሀገራቸውን በሚመለከቱ ፖለቲካዊና ማህበራዊ ጉዳዮች ላይ የነበራቸው የላቀ ተሳትፎ እንደሆነ በቅርቡ የሚያውቋቸው ይናገራሉ። ለአመታት በወዳጅነት በኋላም በትዳር አብረዋቸው የኖሩት ወይዘሮ ነጻነት አለማየሁ እንዲህ ይገልጹታል።
የሚገርመው ነገር ሁልጊዜ ያው ጃዝ ክለቡ ስላለ የታወቀ ስለሆነ እሱም ከሰው ጋር የመተዋወቁ ዕድል እየበዛና እየሰፋ ሄደ እና ከፖለቲሽያንስ ጀምሮ ሜሮች፣ ገቨርነሮች፣ ሱፐርቫይዘሮች እንደዚሁም የኮሚኒቲ ሊደሮች በሚመጡበት ጊዜ የሚያስበው እንዴት ነው ይሄንን እኛ እዚህ ያለነው ዲያስፖሮች እና እንደዚህ ኦፖርቹኒቲ ነውን ስራ ያለን ቢዝነስ ያለን እንዴት ነው ከሀገራችን ጋር የምናያይዘው በማለት ነበር የሚያስበው ሁልጊዜ። አሁን ፊልሙር ላይም ሲከፍት ኢትዮጵያኖቹን ይጋብዝ ነበር ኢንክሉዲንግ እኔና የህቴን ክለብ ሺባን እዛ እንድንመጣ ያደረገው እሱ እና እሱም በሚያደርግበት ጊዜ አሁን ሱፐርቫይዘሮቹን ሆነ ሜሮችን ገቨርነሮቹን በሚታወቅበት ጊዜ የኢትዮጵያን ኬዝ ነው የሚያመጣው። እሱ እዚህ ኖረ እንጂ ልቡ ሁልጊዜ ኢትዮጵያ ነው። ችግር ሲኖር ነው በፋመኑ ጊዜ እንደዚሁም ደግሞ አሁን ባለው ችግር ሁልጊዜ ፓርቲስፔት ያደርጋል። ኖት ኦንሊ ፓርቲስፔት በማድረግ ሳይሆን ማርች ሲኖር ማርች ያደርጋል፣ ፈንድሬዚንግ ሲሆን እሱ ነው ሁሉን ነገር አስተካክሎ እንደ ለኢትዮጵያን ኮሚኒቲ ቋሚ ተጠሪ ነው እና እነኝን ሰዎች በሚጋብዝበት ጊዜ እና በሚያነጋግርበት ጊዜ he uses his connection Ethiopian Indirodi.
አቶ አጎናፈር በቅርቡ ባደረባቸው ህመም ምክንያት በ71 ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትሎ መላ ቤተሰባቸው ለጥልቅ ሐዘን ተዳርጓል። ሼባ ፒያኖ ላውንጅ የተሰኘው በፊልም ወርቅ ቀጠና ላይ ዛሬም ከሚገኙት ጥቂት የሙዚቃና የመዝናኛ ስፍራዎች አንደኛው ባለቤት የሆኑት ወይዘሮ ነጻነት ግን ባለቤታቸው የጀመሯቸውን ስራዎች ማስቀጠል የቤተሰባቸው አደራ መሆኑን ይናገራሉ።
ብዙ ሙዚቀኞች እሱ ድሮ ኦፖርቹኒቲ የሰጣቸውን ነው እስካሁን ከኔ ጋር የሚጫወቱት። እየመጡ ይነግሩኛል ስለራሴ ራሴ ያቃሉ። እኔ ራሴ ላስጫወት ነበር እሱ ነው መጀመሪያ የሰጠኝ ኦፖርቹኒቲ። ያንጎኝ እንደውም ሌላ ሰው ሳይቆጠኝ እኔ ነው አሁን በጣም ፌመስ ናቸው። እንደውም አንዱ በጣም የሚገርም ነገር ፌስቡክ ላይ ጽፏል እና እኔም እህቴም የምናስበው እሱ የጀመረውን ነገር እና እሱ የእሱን ድሪም አኮምፕሊሽ በልዩ ልዩ ቦታ እሱ እንደሚያደርገው እኛን የጃዝን ብቻ ሳይሆን አገራችን የአገራችንን ኮስ አንድ ላይ አድርገን እሱ እንደሚያደርገው ከእሱ የተማርነውን ነገር አፕላይ አድርገን የእሱን ሌገሲ እንዲቀጥል ነው የምንፈልገው።
በቅርበት በሚያውቋቸው ዘንድ የአቶ ጎናፍር ሽፈራው የህይወት መንገድ ዩናይትድ ስቴትስን መኖሪያ ላደረጉ ኢትዮጵያውያን የሚተወቁም ነገር ይላቀ ነው። ለአመታት በቅርበት ለሚያውቋቸው ወይዘሮ አለማሽ ስጢፋኖስ አቶ ጉናፍር ከራስ አሻግረው ለሌሎች ማሰብ ያለውን እርባና ማሳያ ናቸው።
አይ በተቀላላው ግን you know አንድ ሰው ከራሱ ህይወት ውጪ ሆኖ ሌላውን ኮሚኒቲውን የሚያግዝ አስተሳሰብ በመኖሩ በከሱ ብዙ የሚማር ነገር አለ። ምክንያቱም ሰው ለራሱ መቼም ሰክሰስፉል መሆን ይችላል፣ ግን ከሱ ወጥቶ ለኮሚኒቲውን አለ ለሀገሩ ህዝብ ኮንትሪቢዩት ማድረግ በጣም ትልቅ ነገር ነው እና እሱን በማድረጉ በጣም የሚመሰገንና አርአያም ይሆን ይመስለኛል።
ዛሬም ድረስ በሳን ፍራንሲስኮ ከተማ የሚኖሩት አቶ ፍቅሩ በቀለ በበኩላቸው የአቶ አጎናፈር የቀደሙ እንቅስቃሴዎች ትውልድ ኢትዮጵያውያን በአሜሪካ የፖለቲካ ሂደት ውስጥ የላቀ ተሳትፎ እንዲያደርጉ አስተዋሽ እንደሆኑ ያወሳሉ።
አንድ ነገር ለኔም ከሱ የተማርኩት ነገር የሱ እዚህ ሀገር በነበረው ኤክስፒሪየንስ በጣም በአሜሪካን ፖለቲካል ሲስተም ያምናል። የሆነ አስተሳሰብ አለን አሜሪካን አይወድንም ወይንም አሜሪካ እንደዚህ አውቃ እንደዚህ ታረጋናለች ወይም እንደዚህ ብለን እናምናውና አኩርፈን የተቀመጥን አለን። እሱ ግን እንደዛ አልነበረም። እሱ የሚለው እኛ እዚህ ቦታ የሆን ነው ሎሜከሮቹ የማይሰሙን በደንብ አርገን ነገራችንን የማስረዳት ችሎታ ስለሌለን፣ ሁለተኛ ስትሮንግ የሆነ ፖለቲካል አክሽን ኮሚቲ ስለሌለን፣ ያ ፖለቲካል አክሽን ኮሚቲ ቢኖረን ካንዲዴቶችን ለእኛ ሲምፐታይዝ የሚያደርጉ ካንዲዴቶችን አስመርጠን እነዚህ ካንዲዴቶች ለእኛ እንዲቆሙ ለኛ ኢንትረስት እንዲቆሙ ማረግ የመቻል አቢሊቲ ስለሌለን እና ሲስተሙን ካፒታላይዝ ማረግ ባለመቻላችን ነው አሁንም ፌልም እናደርገው። ለዚህ ሎሜከሮቹ ምንም አይዲያ የሌላቸው አሉ እንጂ ለምንድን ነው እሱ አሜሪካ ጠንካራ የሆነች ሀገር ኢትዮጵያ እንደተሆን የማይፈልገው? ምንም ምክንያት የለውም። ያ ነገር እንዲሆን ምንም አይነት ምክንያት ሊኖር ራሱ ይሄ ነገር ሴንስ አይሰጥም እንደዚህ ብሎ ማሰቡ መስራት አለብን ብሎ በፖለቲካል አክሽን ኮሚቲ በጣም ያምናል። ያንን ነበር ለማድረግ የሚያስብ የነበረው።
የአቶ አጎናፍር ቤተሰቦች የትውልድ ኢትዮጵያዊውን መልካም ግብሮች በሌላ ምዕራፍ እንዲቀጥሉ ይሻሉ። ወይዘሮ ነጻነት አለማየሁ በድጋሚ
አሁን እኔና ልጅ አለችው ከመጀመሪያ ትዳሩ ያፈራት ዲያጎናፍር የምትባል እንዲሁም እህቴ እስራኤል አለማየሁ እኛ በእሱ ስም ፋውንዴሽን አቁመን ለኢትዮጵያ ውስጥ ትምህርት ቤት መማር ለማይችሉ እንደነሱን አይነት ሰዎች መርዳት አስበናል፣ ፕላን አድርገናል እና ይሄ ነው ይሄንን እየሰራንበት ነው እና አምሹር ይሰራል። መርዳትም አለብን። የእሱም ሀሳብ አንደኛው እሱ ስለነበረ ይሄንን ልናረግ ያሰብነው።
መሰናዷችንን የማጠናቀቀው ሮበርት ስቱዋርት የተባሉ የጃዝ ተጫዋች አቶ አጎናፍርን ከዘከሩበት የማህበራዊ መገናኛ መልእክታቸው ቀንጭቤ በማሰማት ነው። እሳቸው እንዲላሉ በ1986 በዚህ ስፍራ የሙዚቃ ዝግጅቴን ሳቀርብ ገና 17 ዓመት ነበር። ያልበሰልኩ መሆኔን ቢያውቁም እሳቸው ግን እድሉን ሰጥተውኛል። ብዙ ጥቁር ሙዚቀኞች ጉዟቸውን የጀመሩት በዚሁ ነበር። ዝነኛ ከሆኑ በኋላ ግን ተመልሰው አልረዷቸውም። እኔ ጡት አባት የሚለውን መጽሐፍ ደጋግሜ የምጠቅስ ጊዜ ያለው ወጠኝ ጥቁር ጣሊያናዊ ነኝ። እናምጠቅሳለሁ። ባለውለታዎቻችንን መቼም አንዘነጋም። ሮበርት ከአቶ አጉናፍር የተማሩትን በማስታወስ ለተተኪ ትውልድ ይበጃሉ ያሏቸውን ተግባራት እንደፈጸሙ በመልእክታቸው ላይ ጠቁመዋል። በዚህ ዝግጅት ወቅት በመረጃ ጥቆማ ረገድ የተባበረችኝን የፊልም ባለሙያ ሰሎሜ ሙልጌታን በአድማጮች ስም በእጅጉ ላመሰግን ወዳለሁ። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት አድማጮቻችን። በመቀጠል ደግሞ ወደ ምዕራባዊት ሀገር ናይጄሪያ እናቀናለን። ናይጄሪያ በሴቶች ላይ የሚደርሱ ጾታዊና ጾታን መሰረት ያደረጉ ጥቃቶች ለማስቆም የወጡ በርካታ ዓለም አቀፍ ስምምነቶች ፈራሚ ብትሆንም ችግሮቹ ግን እንደቀጠሉ ናቸው። በመሆኑም ጥቃት አድራሽ ወንጀለኞችን ተጠያቂ የሚያደርጉ አዳዲስ ሕጎች እንዲወጡ ይፈልጋል። ዘገባውን ላከልን ቲሞቲ አቢዮዞ ሲሆን ወደ አማርኛ የመለሰችው ደግሞ ስመኝሽ ቆይናት እንደሚከተለው ታስተማራለች።
በማዕከላዊ ናይጄሪያ በመትገኛው ተራራማ ግዛት ውስጥ በሚገኘው በዚህ ስፍራ ጾታዊ ጥቃት የደረሰባቸው ሴቶች ተጠልለው ይገኛሉ። ከነዚህ ሴቶች አንዷ የሆነችው ስቴላ ኬኔት እንደ አውሮፓውያን አቆጣጠር በ2017 የ10 ዓመት ልጅ እያለች ነበር በወላጅ አባቷ የተደፈረችው።
ወላጅ አባቴ ሰውነቴን መነካካት ጀመረ። አንድ ቀን ወደ ጎን ጠራኝና ማንንም ወንድ እንዳያታለልሽ፣ ህይወት ምን እንደሆነ እኔ አስተምርሻለሁ፣ እድሻለሁ አለኝ። ብናገር ይደበድበኛል እናም ደግሞ የትምህርት ቤት ክፍያ መክፈል ያቆማል ብዬ ፈራሁ።
ኬኔት ባለፈው አመት የቤተሰቡ ጓደኛ ለሆነ ሰው ስለ ሁኔታው እስክትናገር ድረስ የሚደርስባት ጾታዊ ጥቃት እንደቀጠለ ትናገራለች። ግለሰቡ ስለ ሁኔታው ለፖሊስ በማሳወቁ አባቷ ቢታሰርም የደረሰባት ነገር በራስ መተማመኗን በትልቁ እንደጎዳው ትገልጻለች።
መጀመሪያ እዚህ ስመጣ በጣም አስቸጋሪ ነበርኩ። አስቸጋሪ ስል ከማንም ሰው ጋር መቀራረብ አልፈልግም ነበር። ሁልጊዜ መጥፎ ልጅ እንደሆንኩ አይነት ስሜት ይሰማኛል።
ክርስቲያን ሴቶችን ለላቀ ስራ ማጎልበት የተሰኘው ለትርፍ ያልተቋቋመ ድርጅት በናይጄሪያ ውስጥ የተመሰረተው እንደ አውሮፓውያን አቆጣጠር በ2010 ሲሆን የከለላ አገልግሎት በሚሰጠው መጠለያ ጣቢያው እንደ ኬኔት ያሉ ከጾታዊ ጥቃት የተረፉ ሴቶች ከደረሰባቸው ጉዳት እንዲያገግሙ እየረዳቸው ይገኛል። ናይጄሪያ ማፑቶ ፕሮቶኮል የተሰኘውን የሴቶች መብት የሚመለከት የአፍሪካ ቻርተር ከፈረመች ከ20 አመታት በላይ ብታስቆጥርም በሴቶችና ልጃገረዶች ላይ የሚደርሰው ጥቃት ግን እየጨመረ ሄዷል። በናይጄሪያ የፈረንሳይ አምባሳደር የሆኑት ኢማኑኤል ብላትማን በቅርቡ ባደረጉት ንግግር በሀገሪቱ ያለው ኢኮኖሚያዊ ተግዳሮቶች በስርዓተ ጾታ ላይ የሚፈጸሙ ጥቃቶች ቁጥር እየጨመረ እንዲሄድ ማድረጉን ተናግረዋል። የ18 አመቷ ካቾሎ ሙሳ ከ8 አመት በፊት ባጎቷ እንደተደፈረች ትናገራለች። ሆኖም እስካሁን ድረስ ጉዳዩን ለቤተሰቦቿ ለመናገር ትፈራለች።
ዋሸሁ። የሆነ ሰው ሊጠልፈኝ እንደሞከረ ነው የነገርኳቸው። እናም በኋላ ተጸጸትኩ። ጉዳዩን ለመናገር ፈርቼ ነበር።
በታህሳስ ወር የናይጄሪያ የህግ አውጪዎች ህግ አስፈጻሚ አካላት ወሳኝ እርምጃዎችን መውሰድ እንዲችሉ ህጎቹ እንዲከለሱ ጠይቀዋል። ከለላ የሚሰጠው መጠለያ ጣቢያ ዋና ስራ አስኪያጅ የሆኑት ጃኔት ፒትሩስም አሁን ያሉት ህጎች መገምገማቸውን ይደግፋሉ።
ለእኔ የእድሜ ልክ እስራት ወይም ደግሞ የሞት ፍርድ ሌሎች ሰዎች ተመሳሳይ ድርጊቶችን እንዳይፈጽሙ ማስፈራሪያ ሆኖ የሚያገለግል ይመስለኛል። የወንጀሉ ክብደት ጥቃት በደረሰባቸው ሰዎች ልብና ህይወት ውስጥ ለዘላለም የማይጠፋ ጠባሳ ትቶ ነው የሚያልፈው።
ፒትሩስ አክለው የበለጠ ጠንካራ ህጎች መኖራቸውና ጠንካራ የህግ አፈጻጸም ወንጀሉ እንዳይፈጸም ከማድረግ ባለፈ ሴቶች የተሻለ ደህንነት እንዲሰማቸው እንደሚያግዝም ገልጸዋል።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምጽና ምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።